ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 19 2012 ዓ.ም ተመረጥ ዝግጅታችን ጀመረ።
ህገወጥ ተግባር ያው ህገወጥ ነው። ህግ የማይደግፈው ማንኛውም ነገር ላይ መሳተፍ አንችልም። ህወሓት ያዘጋጀው ምርጫ እኮ ነው እየሆነ ያለው። አንድ ፓርቲ ያዘጋጀው ምርጫ ቦርድ የሌለው ምርጫ ፈጻሚ የሌለው ምንም ነገር ውጥንቅጥ የወጣ ምርጫ ላይ መሳተፍ ያስቸግራል።
ቀደም ሲል የሰማችሁት የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤልን ሲሆን ተከትሎ የሰማችሁት ደግሞ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን ነው። የባይቶና ሊቀመንበር አቶ ኪዳነ አመነ ደግሞ የሚሉት አላቸው።
የትግራይ ምርጫ ቦርድ እንዲቋቋም፣ ምርጫ ቦርድ ደግሞ በሁላችን ተሳትፎና ይሁንታ እንዲቋቋም፣ የትግራይ ክልል ምርጫ ቦርድና ፓርቲዎች የምንመራበት ኮድ ኦፍ ኮንዳክት እንዲጸድቅ፣ ያ ኮድ ኦፍ ኮንዳክት ደግሞ ሁላችን መክረንበት ዘክረንበት እንዲሆን ነው የጠየቅነው።
በእለቱ አብይ ርዕስ ሙሉ ዘገባውን እንመለስበታለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ጋሞ ዞን ቁጫ ወረዳ ቁጥራቸው 100 የሚደርሱ ነዋሪዎች በፖለቲካ አመለካከታቸውና የማንነት ጥያቄ በማንሳታቸው ታስረዋል ሲሉ የወረዳው ነዋሪዎችና የቁጫ ዲሞክራሲያዊ ፓርቲ አመራር አባል ተናገሩ። ብዙዎቹ የታሰሩት አንድ ክፍል ውስጥ ስለሆነ ለኮሮና ቫይረስ ይጋለጣሉ የሚል ስጋት ውስጥ ነን ሲሉ ማክለዋል። የጋሞ ዞን የብልጽግና ፓርቲ ኃላፊ አቶ ማሄ ቦዳ በበኩላቸው በፖለቲካ አመለካከታቸውና የማንነት ጥያቄ በማንሳታቸው የታሰሩ የሉም። የታሰሩት መንገድ ዘግተው ጸብ ለመጫር የሞከሩ ተጠርጣሪ ወንጀለኞች ናቸው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ልኳል።
በቁጫ ወረዳ ወጣቶችን ጨምሮ 100 ይደርሳሉ የተባሉ የተለያዩ የማህበረሰብ ክፍሎች የታሰሩት በሶስት ዋና ዋና ምክንያቶች መሆኑን የቁጫ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ሀብታሙ ኃይለ ጊዮርጊስ ተናግረዋል።
ማንነት ውክልና ጥያቄ አንደኛው ነው። በዞን መደራጀት አለብን። ሁለተኛ ይሄ ነው። ሶስተኛው ደግሞ ወደ ክልል ጉዳይ ስንመጣ በየትኛው ክልል ውስጥ መደራጀት እንዳለብን ህዝቡ የሚመቸውን መምረጥ አለበት። እና ግን ምንድነው በዛ ረገድ እየተባለ ያለው ከጋሞ ዞን ባለስልጣናት ዘንድ የሚወራው ወይም ከጋሞ አክቲቪስቶች ዘንድ የሚወራው እና የሚታመነው ምንድነው? ከጋሞ ዞን ወጥተው ወደ ወላይታ የመቀላቀል እንቅስቃሴ ነው እንጂ የማንነት ጥያቄ የሚባል የለም ነው የሚሉት። ይሄ ደግሞ ፈጽሞ ሐሰት ነው።
ሰብአዊ መብታቸው ሳይጠበቅ ለኮሮና ቫይረስ በሚያጋልጥ ሁኔታ መታሰራቸውም ገልጠዋል።
ከሰኔ 16 በኋላ እስከ ዛሬ ባለው ጊዜ የሚታሰሩ ሰዎች ቁጥር በጣም እየጨመረ መጣ። እርግጠኛ ሆኜ የምናገረው 100 ደርሷል።
እነዚህ አሁን በቁጥር 100 ይደርሳሉ ያሉኝ ፖሊስ ጣቢያ ያሉ ሰዎች የእናንተ ፓርቲ አባላት ናቸው?
ሌሎችም አሉ፣ አባላትም አሉ። የእኛ ጭንቀት የእኛ ፓርቲ አባላት ብቻ በመታሰራቸው ሳይሆን በህዝብ ላይ በሚደርስ ነገር ነው።
በመጀመሪያው ቀን ከታሰሩት ውስጥ ለአቅመ አዳም ያልደረሱ 15 ልጆች እንደተፈቱ የተናገሩት የወረዳው ነዋሪ አቶ ተስፋዬ ፈላሃም ነጋዴዎችና የሚታወቁ ግለሰቦች አሁንም እየታሰሩ መሆናቸውን ተናግሯል። ያለ ፍርድ ቤት ትዕዛዝ ለአራት ቀናት ታስረው ቆይተዋልም ብሏል።
አሁን እንግዲህ በአንድ ፖሊስ ጣቢያ ሰው ታስሮ ነው ያለው። ከሰባ በላይ ሰው ለኮሮና ተብሎ ደረቅ ወንጀል የሰራ ሁሉ በሚፈታበት ወቅት መፍት የጠየቀ አካል እንዲህ አይነት በደል እየተፈጸመ ያለ በጣም ጠባብ በሆኑ ማረሚያ ክፍሎች ናቸው እነዚህ ሰዎች የታግሮ የሚገኙት።
እነዚህ ግለሰቦች የታሰሩ ያሉት በጋሞ ዞን አመራሮች ትእዛዝና የራሳቸውን ጥቅም በቁጫ ህዝብ ስም ለማስከበር በሚፈልጉና በወረዳው መሰብሰብ በመከልከሉ ወላይታ ሶዶ ከተማ ሄዳችሁ ተሰብስባችኋል በሚል ሰበብ ነው ብለዋል። የጋሞ ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ማሄ ቦዳ በጋሞ ዞን የመንግስት ኃላፊዎች ላይ የቀረበባቸውን ክስ በተመለከተ በስልክ ለቪኦኤ የሚከተለውን መልስ ሰጥተዋል።
በአጠቃላይ ጊዜ አንዳንድ አካባቢ ጸጥታ ያደፈረሱ የሞከሩ አካላት የትራንስፖርት እንቅስቃሴ ቀጤ እንዳይኖር ያደረጉ አካላት የማጣራት ስራ እየተሰራ እንደሆነ ነው የማውቀው እና ከዛ ውጭ ይህን በወረዳው እየተመራ እንደሆነ አካለ ከዚህ ሌላ ልዩ የፖለቲካ አመለካከት ቁጫ ማንነት ጥያቄ ጥያቄው ቀርቦ ምላሽ እንሰጣታል የሚሰጠው ጉዳይ እንጂ በዛ ምክንያት ሰዎች ልታሰሩ የሚችሉበት ሂደት የለም።
ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
በኢትዮጵያ ባለፉት 24 ሰዓታት ጊዜ ውስጥ በተካሄዱ 5414 ምርመራዎች 250 በኮሮና ቫይረስ የተያዙ ሰዎች መገኘታቸውን የጤና ሚኒስቴር ዕለታዊ መረጃ አመልክቷል። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ብዛት 5425 ደርሷል። በዚሁ የ24 ሰዓት ጊዜ ውስጥ 8 ሰዎች ከኮቪድ-19 ህመም በተያያዘ ህይወታቸው ማለፉን የሚኒስቴሩ መግለጫ አመልክቷል። የሞቱ ሰዎች አጠቃላይ ቁጥር ወደ 89 ከፍ ማለቱ ነው። 6ቱ ከጤና ተቋምና ከማህበረሰብ በተወሰዱ 32 የአስከሬን ናሙናዎች ምርመራ ውጤት የተገኙ ሲሆን ሁለቱ በህክምና ላይ የነበሩ መሆናቸውንም ጨምሮ ገልጿል። አያይዞም በትናንትናው ዕለት 123 ሰዎች ከአዲስ አበባ፣ 7 ከአማራ ክልል፣ 7 ከትግራይ፣ 5 ከሶማሌና 2 ከኦሮሚያ ክልል በአጠቃላይ 144 ሰዎች ከበሽታው ማገገማቸውን ጨምሮ አውስቷል። አፍሪካ ውስጥ ለኮሮና ቫይረስ የሚጋለጡት የጤና ሰራተኞች ቁጥር በእጥፍ መጨመሩን የዓለም የጤና ድርጅት የአፍሪካ ክፍል ገለጸ። ይህም በየሀገሩ በቫይረሱ የሚያዘው ሰው ቁጥር እየጨመረ በመሆኑና ቫይረሱን ለመከላከል የሚያስፈልጉት ግብአቶች እጥረት በመኖሩም ጭምርና በተለያዩ ምክንያቶች መሆኑን አመልክቷል። ዩኒሴፍ የተባበሩት መንግስታት የሕፃናት መርጃው ድርጅትና የዓለም የጤና ድርጅት በጋራ ሆነው የዓለም ደሃ ህዝቦች ኮሮና ቫይረስን ለመከላከል እንዲችሉ ለመርዳት በሚል የእጅ ንጽህና ለሁሉም የተባለ ዘመቻ ከፍተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የኮሮና ቫይረስ ግብረ ኃይል ዛሬ ለጋዜጠኞች መግለጫ ይሰጣል። ምክትል ፕሬዚደንት ማይክ ፔንስ ናቸው የሚመሩት። ግብረ ኃይሉ መግለጫ ሲሰጥ ከሁለት ወር ወዲህ የመጀመሪያው ነው የሚሆነው። በሀገሪቱ የኮሮና ቫይረስ ከምንጊዜውም በበለጠ መጠን እየተዛመተ መሆኑ እየተነገረ ነው። በዚህ መሃል ዋይት ሃውስ ኦባማ ኬር በመባል የሚታወቀውን የጤና ዋስትና መርሃ ግብር እንዲሰረዝ ትናንት ለጠቅላይ ፍርድ ቤት ጥያቄ አቅርበዋል። ዩናይትድ ስቴትስ ውስጥ ከአብዛኞቹ ምዕራባውያን ሀገሮች በተለየ ሰራተኞች የጤና ዋስትናቸውን የሚያገኙት በመስሪያ ቤታቸው አማካይነት እንደሆነ የሚታወቅ ነው። በኮቪድ-19 ሳቢያ እንቅስቃሴዎች ሲዘጉ ብዙ ሚሊዮን ሰራተኛ ስራውንና የጤና ዋስትናውን አጥቷል። ከዚህም ሌላ የጤና ዋስትና የማይሰጡ አሰሪዎች ስላሉ ሰው በየግሉ እንዲገዛ ይገደዳል። የኦባማ ኬር አላማ የጤና ዋስትና በተመጣጣኝ ዋጋ እንዲያገኝ ተብሎ እንደነበረ የሚታወስ ነው። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚደንት ትራምፕና ሪፐብሊካኖች በኮሮና ቫይረስ ቀውስ መሃል ይህን ዘመቻ መክፈታቸው ሊገባኝ የማይችል ክፋት ነው ሲሉ አውግዘዋል። ጠቅላይ ፍርድ ቤቱ በጥቅምት ወር የግራ ቀኝ ክርክር ያደምጣል ተብሏል። ዩናይትድ ስቴትስ በኮሮና ቫይረስ ተጠቂዎች ብዛት ቀዳሚውን ስፍራ እንደያዘች ስትሆን ቁጥሩ 2.4 ሚሊዮን እንደደረሰ ተገልጿል። ዋሽንግተን ፖስት እንደዘገበው ትናንትና ብቻ 39,327 ሰዎች ተመዝግበዋል። ወረርሽኙ በታህሳስ ወር ከጀመረ ወዲህ በአንድ ቀን የተመዘገበ ከፍተኛው አሃዝ መሆኑ ነው። ይበዚህ እንዳለ ትናንትና የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ በኮሮና ቫይረስ የተያዘው ሰው ብዛት ሪፖርት ከሚደረገው በ10 እጥፍ የበለጠ ሊሆን እንደሚችል ተናግሯል። የጆንስ ሆፕኪንስ መረጃ ማዕከል 2.5 ሚሊዮን የሚያሳይ ሲሆን ሲዲሲ ተጨባጩ አሃዝ 20 ሚሊዮን ገደማ ሊሆን ይችላል ነው ያለው። በዓለም ዙሪያም የቫይረሱ መዛመት እየጨመረ መሆኑ ተዘግቧል። በአሁኑ ወቅት ከ9.6 ሚሊዮን በላይ መድረሱን ነው የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያሳየው። ለህልፈት የተዳረገውን ቁጥር በተመለከተ ዩናይትድ ስቴትስ 124,000 ሰዎች በበሽታው ሞተዋል። ቀዳሚውን ስፍራም እንደያዘች ነች። ብራዚል 55,000፣ ብሪታንያ 43,000 ሰዎች ለህልፈት ተዳርገዋል። ምዕራባውያን ሀገሮችና የአረብ ሀገሮች ሱዳን ያለችበትን የኢኮኖሚ ቀውስ የሚያቀልላት 1.5 ቢሊዮን ዶላር አዋጥተን እንሰጣለን ሲሉ ቃል ገቡ። ለጋሾቹ ይህን ቃል የገቡት ከጀርመን በርሊን በተስተናገደው የርቀት የኢንተርኔት ጉባኤ ላይ ነው። ጉባኤው የተጠራው የሱዳን የሽግግር መንግስት ወደ ዲሞክራሲ ማምራት እንዲችል ለመርዳት መሆኑ ተገልጿል። ከጦር ሰራዊቱ ጋር ሀገሪቱን በጋራ በአመራሩ ላይ ያሉት ጠቅላይ ሚኒስትሩ አብደላ ሐምዶክ ሀገራቸው ከባድ ችግር ላይ መሆኗን ገልጸው የዓለም ማህበረሰብን የገንዘብ ልግስና ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው ለሱዳን የሚሰጠው እርዳታ የቸርነት ወይም የልግስና ብቻ ተደርጎ መወሰድ የለበትም ብለዋል። ጥቅሙ ለራሳችን መሆኑ የገባን ስለመሆን እንጂ ሲሉም አክለዋል። የሱዳን ህዝብ ሊረዳ ይገባል። ከዚያም ባለፈ ዓለም የተረጋጋች ዲሞክራሲያዊ ሱዳንን ትፈልጋለች ሲሉም አንቶኒዮ ጉቴሬስ አስረድተዋል። የዩናይትድ ስቴትስ የጦር ኃይል አፍሪካ እዝ አፍሪኮም አጣዳፊ አቅርቦቶችን ወደ ምስራቅ አፍሪካ ለማጓጓዝ ከዓለም አቀፍ አጋሮች ጋር በህብረት እየሰራ መሆኑ ተገልጿል። የተልእኮው ዓላማ አፍሪካ ውስጥ ያለውን የዓለም አቀፍ ሎጂስቲክስ ድጋፍ ለማጠናከር መሆኑንም አመልክቷል። አፍሪኮም ከህብረ ብሔራቱ የከባድ የአየር ጭነት ክንፍ ከተባለው አካል ሄቪ ኤር ሊፍት ዊንግ ጋር በመተባበር የምስራቅ አፍሪካ ኦፕሬሽኖችን ድጋፍ ለሚሰጡ ወታደሮች የሚያስፈልጉ ወሳኝ አቅርቦቶችን አጓጉዟል። ይህ ተልእኮ በዓለም ዙሪያ ከዓለም አቀፍ አካላት ጋር በመነጋገርና ህብረት በመፍጠር ለአፍሪካ አቅምና ሎጂስቲክስ ግንባታ የሚጠቅም ስራ የሚሰራ ለመሆኑ ማሳያ ነው ብሏል የወጣው መግለጫ። የዩናይትድ ስቴትስ የአፍሪካ እዝ የሎጂስቲክስ ዲሬክተር ብርጋዴር ጀነራል ሌነር ኮሲንስኪ በትብብሩ የተሳተፉትን ሁሉ አመስግነዋል። ታንዛኒያ ባለም አቀፉ የኮቪድ-19 ወረርሽኝ መሃል በሯን ለጎብኚዎች ልትከፍት እየተንቀሳቀሰች መሆኗ ተገልጿል። በዘርፉ ያሉ ብዙዎች በርምጃው ተደስተዋል። አንዳንዶች ግን ቱሪስት አስጎብኚ ኩባንያዎች ደግሞ የቱሪዝም ዘርፍ በወረርሽኙ ምክንያት መጎዳቱን ቢረዱም መንግስት የቫይረሱን ስርጭት አድማስ በተመለከተ በግልጽ ተጨባጩን ባለመናገሩ የውጭ ሀገር ቱሪስቶች እንዳይመጡ ማድረጉ አይቀርም ብለው ይሰጋሉ። ታንዛኒያው ፕሬዝዳንት ጆን ማጋፉሊ ኮሮና ቫይረስን ድል መተናል ሲሉ በግንቦት ወር ማወጃቸው ይታወሳል። የጤና አዋቂዎችና አጎራባች ሀገሮች ግን ሐሰት ብለዋል። ከዚያ ወዲህ ኬንያ ድንበር ላይ በዛት ያላቸው ታንዛኒያውያን የከባድ መኪና አሽከርካሪዎች በኮሮና ቫይረስ የተያዙ አግኝቻለሁ ብላለች። ታንዛኒያ ምን ያህል የቫይረሱ ተጠቂ እንዳሏት ተናግራ አታውቅም። በመጨረሻም ከአፍሪካ ሰሃራ በረሃ የተነሳ ግዙፍ የአቧራ ደመና ሜክሲኮ ዩካታን ባህረ ሰላጤ ከተሞችና የባህር ዳር መዝናኛዎችን እየሸፈነ ነው። አቧራው 3000 ኪሎ ሜትር ከሰሜን አፍሪካ የሰሃራ በረሃ ተጉዞ ነው ካሪቢያን፣ አሁን ደግሞ ሜክሲኮ አካባቢዎችን እያዳረሰ ያለው። አቧራው ሜክሲኮና ፍሎሪዳን ጨምሮ በደቡባዊ ምስራቅ የዩናይትድ ስቴትስ አካባቢዎችን እስከሚቀጥለው ሳምንት አጋማሽ እንደሚያዳርስ የጤና ባለስልጣናት ገልጸዋል። የመተንፈስ እና የልብ ህመም ችግር ላላቸው ሰዎች አቧራው እጅግ በጣም መጥፎ መሆኑን እያስጠነቀቁና ሰው በጭንብል እንዲጠቀምም እየመከሩ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 19 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትግራይ ክልል የሚንቀሳቀሱ ሁለት ፓርቲዎችና የትግራይ ብልጽግና ፓርቲ የክልሉ ገዢ ፓርቲ ህወሓት ምርጫ ቦርድ የሰጠውን ውሳኔ ባለመቀበል ክልላዊ ምርጫ አካሄዳለሁ ማለቱ ከህገ መንግስቱ ውጪ ነው ሲሉ ተቃወሙት። በዶክተር አረጋዊ በርሄ የሚመራው ትዴት የፌደራል መንግስቱ እርምጃ መውሰድ አለበት ብሏል። በሌላ በኩል በትግራይ ክልል የሚገኙ ሌሎች 3 ተፎካካሪ የፖለቲካ ድርጅቶች ምርጫ ቦርድ ምርጫውን ለማከናወን ፈቃደኝነቱ ከሌለው ክልሉ ራስን ራሴ ማስተዳደር መብቱን ተጠቅሞ ምርጫውን ሊያካሂድ ይገባል ብለዋል። ዝርዝር ዘገባው እንደሚከተለው ይቀርባል። የህወሓት ስራ አስፈጻሚ አባላት ወጌታቸው ረዳ የክልሉ ገዢ ፓርቲ ህወሓት የትግራይ ክልል ምክር ቤት የወሰነውን ውሳኔ ተከትሎ መጪውን የክልል ምርጫ እንደሚያካሂድ ገልጸው ነበር። በህገ መንግስቱ ላይ በተቀመጠው የጊዜ ሰሌዳ መሰረትም ምርጫው የስራ ዘመን ከማብቃቱ ከአንድ ወር በፊት ተካሂዶ ማለቅ አለበት ስለሚል ትግራይ ክልል በዚያ አጭር ጊዜ ውስጥ ምርጫ ኮሚሽን አቋቁሞ ነጻና ገለልተኛ እንዲሁም ፍትሃዊ ምርጫ እንደሚያካሂድ ለአሜሪካ ድምጽ ተናግረዋል። የፌደራል መንግስቱን በተመለከተ ከመስከረም 30 በኋላ የፌደራል መንግስት አለ ብለን ስለማናምን ቀጥሎ የሚሆነውን ከዚያ በኋላ ነው የምናውቀውም ብለዋል። የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ህገ መንግስቱን በጣሰ ማንኛውም ምርምጃ ላይ ተሳታፊ እንደማይሆኑ ለአሜሪካ ድምጽ ገልጸዋል።
ህገወጥ ተግባር ያው ህገወጥ ነው። ህግ የማይደግፈው ማንኛውም ነገር ላይ መሳተፍ አንችልም። ምርጫውን ህጋዊ ስላልሆነ በዛ ላይ በትክክለኛ የዲሞክራሲ ሂደትን ያልተከተለ ምርጫ ሲባል በአምስት አመት አንዴ አንድ ቀን ውስጥ ተጀምሮ የሚያልቅ ነገር ሳይሆን አምስት አመት ሙሉ ሂደት የአምስት አመት ሂደት ያለው ጉዳይ ስለሆነ ይሄ ደግሞ እውን አልሆነም እና ድንገት እንዲተነሱ ምርጫ እናካሄዳለን በክልል ደረጃ ማለት አስቸጋሪ ነው፣ ተቀባይነትም የለም።
አቶ ነብዩ በእርሳቸው ፓርቲ በኩል ምርጫው ይካሄዳል የሚል እምነት እንዳልተያዘም ጠቁመዋል።
ህወሓት በፕሮፓጋንዳ ደረጃ ነው ዳይን አስኬደዋለሁ እያለ ያለው። አሁን እስካሁን ድረስ ወደ ተጨባጭ ስራ አልገቡም፣ ወደ ተግባራዊ ስራ አልገቡም። ስለዚህ ለፕሮፓጋንዳ ፍጆታ ብቻ የተጠቀሙት እንዳለ ነው አሁን የምንረዳው። ያው ወደ ተጨባጭ እርምጃ የሚገቡ ከሆነ ደግሞ ያው ህገ መንግስቱን የመጠበቅ ህግ የበላይነትን የማስከበር ስራ ነው የሚሰራው።
የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በበኩላቸው ህወሓት በዚህ በቀረው ሁለት ወር ጊዜ ውስጥ ምርጫ አካሄዳለሁ ያለው ምን አይነት ምርጫ ሊሆን እንደሚችል ማንም መገመት ይችላል ይላሉ።
ድሮ ኢህአዴግ 100% ዘርፎ ለመውሰድ እንኳን 6 ወር ይፈጀው ነበር እና በዚህ 2 ወር ውስጥ ተአማኒ ነጻና ዲሞክራሲያዊ ምርጫ ለማካሄድ በፍጹም አይቻልም። እና ይሄ ህወሓት እያቀረበ ያለው በዚህ 2 ወር ውስጥ ምርጫውን ለመድረስ ተዘጋጅቻለሁ ማለት ይቀርለዋል እንጂ የእውነት ምርጫ ዲሞክራሲያዊ የሚባል ምርጫ የሚያሟላቸውን ነጥቦችን በአግባቡ ያሟላል የሚል እምነት የለንም። ምክንያቱም አንድ ምርጫ ህዝባዊ ቅስቀሳ ያስፈልገዋል። ህብረተሰቡ የሚመርጠውን ፓርቲ ሀሳቡንም ማወቅ አለበት። ፓርቲዎችም እጩዎቻቸውን ማስመዝገብ አለባቸው፣ ታዛቢዎቻቸውን ማስመዝገብ አለባቸው። ምርጫ ቦርድም የራሱ ተቋም እስከታች ምርጫ አስፈጻሚዎች መዘርጋት አለበት እና የምርጫ ቁሳቁስም አስቀድሞ ታትሞ ወደየ አካባቢ መድረስ አለበት እና በዚህ ሁለት ወር ውስጥ ምን አይነት ተአምረኛ የሆነ ምርጫ እንደሚያካሂዱ ይታወቃል። ይሄ ሳይደክሙ ምንም ሳይደክሙ ምርጫውን ለመግረፍ ነው እየተዘጋጃሉት።
በአረና በኩል በእንዲህ ያለ ሁኔታ በሚዘጋጅ ምርጫ ላይ ተሳትፎ እንደማያደርጉ አቶ አምዶም ጠቁመዋል።
ህወሓት ያዘጋጀው ምርጫ እኮ ነው እየሆነ ያለው። አንድ ፓርቲ ያዘጋጀው ምርጫ ቦርድ የሌለው ምርጫ ፈጻሚ የሌለው ምንም ነገር ውጥንቅጥ የወጣ ምርጫ ላይ ተሳትፎ ያስቸግራል። ምክንያቱም ህወሓት ያዘጋጀው ራሱ እንደ ፓርቲ ያዘጋጀው ምርጫ እንደ ፓርቲ ነው የሚዘርፈው እና እኛ የህብረት የመራጫችንን ድምፅ ለማገረፍ በዚህ መሳተፍ ምንም ፋይዳ የለውም።
ተወያይታችኋል? ውሳኔ አድርጋችኋል ወይስ?
በዚህ ሶስት ወር ውስጥ ተአምር ሊፈጠር እንደማይችል ፓርቲው አስቀድሞ ተገንዝበዋል። ግን ምርጫ ቦርድ ደግሞ ትናንት ነው ያሳወቀው እንደማይችል። እንደ መድረክም እንደ አረናም ባለፈው ኮሮና ቫይረስ ስላለ የኮሮና ቫይረስ በሽታ ስላለ የህብረተሰባችን ጤና አስጊ ስለሆነ ይሄ ይመሻሻል ሁኔታ ወይም የተለየ ነገር ከል በስተቀር ህብረተሰቡም በምርጫ ሰበብ ሰብሶ ወደ እልቂት መዳረግ ትክክል እንዳልሆነ አስቀድመንም አቋም ይዘናል እና የትግራይ ክልል ደግሞ ከአዲስ አበባ ቀጥሎ በሁለተኛ ደረጃ ነው በሽታው በጣም የተስፋፋበትና የተዛመተበት ክልል ነው። ይህን ምርጫ ተጨምሮበት ደግሞ የህብረተሰብ መንቀሳቀስ አለ፣ ሰው ለሰው መገናኘት አለ፣ የህዝብ ሰው አለ፣ ሰላማዊ ሰልፎች አለ፣ ብዙ ነገሮች ስላለው ህብረተሰቡ ህዝባችን ህይወት እናስቀድማለን። ስለዚህ የምርጫ ቦርድ ውሳኔ ብቻ ሳይሆን ያለው ተጨባጭ ሁኔታ ኮሮና ቫይረስ በትግራይ ያለው ስርጭትም አደገኛ ስለሆነ በዚህ ጉዳይ ላይ መሳተፉ ለህዝባችን ደህንነት ሲባል አዋጭ አይደለም። ስለዚህ በዚህ ሁኔታ አረናም ተሰብስቦም ከዚህ የተለየ አቋም ይዞ አይችልም።
በሌላ በኩል በትግራይ ክልል የሚንቀሳቀሱት ብሔራዊ ባይቶ አባይ ትግራይ ባይቶና ሳልሳይ ወያነ ትግራይና ሰሞኑን የመመስረቻ ጉባኤውን ያካሄደው የትግራይ ነጻነት ፓርቲ በትላንትናው ዕለት በጋራ ባወጡት መግለጫ ብሔራዊ ምርጫ ቦርድ ምርጫውን የማያስፈጽም ከሆነ ትግራይ የራሷን እድል በራሷ የመወሰን መብቷን ተጠቅማ በክልሉ ምርጫ ማካሄድ አለባት ብለዋል። መግለጫውን ያወጡትም ሶስቱን ድርጅቶች በመወከል አሜሪካ ድምጽ ማብራሪያ የሰጡት የባይቶና ሊቀመንበር አቶ ኪዳነ አመነ ለዚህ ውሳኔ ያደረሳቸው ምክንያት ያስረዳሉ።
ምርጫ ማካሄድ አልችልም ካለ ትግራይ የራሷን እድል በራሷ የመወሰን መብት የራሷ ስልጣን ስለሆነ ይህ መብት እንዲሸራረፍ አንፈልግም። የራስን እድል በራስ የመወሰን ስልጣን ደግሞ ምርጫን ያካትታል። ምርጫ በማናቸውም ሁኔታ ሊገደብና ሊጣስ የማይችል ነው። ደግሞ መብቱ ምንድን ነው? ምርጫዎችን ማስፈጸም እንጂ ምርጫ ማድረግ ትችላላችሁ አትችሉም የሚል ትዕዛዝ ወይም ደግሞ ውሳኔ መስጠት አይችልም፣ ስልጣን የለውም ማለት ነው። ምርጫ በየአምስት ዓመቱ መካሄድ አለበት የሚል ህገ መንግስት ቁልጭ ብሎ ተቀምጧል። ቁጥሮች ደግሞ አይተረጎሙም። አምስት ዓመት የሚል ትርጉም ያስፈልገውም የማያፈናሽን ስለሆነ ማለት ነው። ስለዚህ ምርጫ እንዲራዘም መጠየቅ ወንጀል ነው፣ በህግ ያስጠይቃል። በኢትዮጵያ ተቋሞች ስለፈረሱ ብቻ ነው፣ ህጋዊ የሆነ አሰራር ስለሌለ ብቻ ነው እንጂ ያልተጠየቀው ትክክል አይደለም እሱ። ስለዚህ
የትግራይ ክልል ምርጫውን ማካሄድ አለበት የሚል አቋም ይዘዋል። በተጨማሪም ምርጫውን ለማድረግ አስፈላጊ የሆኑ ጉዳዮች በሙሉ በአስቸኳይ እንዲሟሉ ጠይቀዋል።
የትግራይ ምርጫ ቦርድ እንዲቋቋም፣ ምርጫ ቦርድ ደግሞ በሁላችን ተሳትፎና ይሁንታ እንዲቋቋም፣ የትግራይ ክልል ምርጫ ቦርድ እና ፓርቲዎች የምንመራበት ኮድ ኦፍ ኮንዳክት እንዲጸድቅ፣ ያ ኮድ ኦፍ ኮንዳክት ደግሞ ሁላችን መክረንበት ዘክረንበት እንዲሆን ነው የጠየቅነው። የትግራይ ክልል መንግስት ያቀረብናቸው ጥያቄዎችን ካልተቀበለ ከህዝባችን ጋር ሆነን ጫና በማሳደር ወደ ትክክለኛ መስመር እንዲገባ እንታገላለን ማለት ነው። ስለዚህ ለፌዴራል መንግስት እንደምንታገለው ሁሉ ትግራይ ክልል መንግስትም ለትግራይ ህዝብ የሚጎዱ አካሄዶችን ከሄደ ህጋዊ አሰራሮችን እኛን ካላሳተፈ ጫው የምር ምርጫ እንዲሆን ካልሰራ ከአሁን ጀምሮ ያው ትግል ነው፣ ሁሉም ነገር የሚሰራው ትግል ነው። ለዛ ነው ጆይንትሊ ሶስታችን በጋራ ባይትናና ሌላ ፓርቲዎች የጋራ መግለጫ ያወጣ ነው።
በሌላ በኩል የቀድሞ የህወሓት ነባር ታጋይና የትግራይ ዴሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተር አረጋዊ በርሀ ህወሓት የደነገገው ህገ መንግስትን ጥሷል ይላሉ።
አሁን በስራ ላይ ያለው ህገ መንግስት ራሱ የህወሓት አመራር ነው የደነገገው። ይህ ህገ መንግስት ደግሞ በአንቀጽ 102 የምርጫ ስልጣን ለማካሄድ ለምርጫ ቦርድ ነው የሰጠው ራሱ ይሄ አመራር ማለት ነው። አሁን ራሱ ይሄ አመራር ደግሞ እዛ ህገ መንግስት አልመራም፣ የራሴ ምርጫ የክልል ምርጫ ቦርድ የማያውቀው አካሄዳለሁ እያለ ማለት ነው። ስለዚህ አንቀጽ 102ን እየጣሰ ነው ማለት ነው። እና ይሄ ጭራሽ በማንም መለኪያ ተቀባይነት የሌለው በኢትዮጵያ ህዝብም በአጠቃላይ በትግራይ ህዝብ ደግሞ በተለይ ተቀባይነት የሌለው ቀቢጸ ተስፋ እርምጃ ነው።
ምርጫ በቀላሉ የሚታይ እንዳልሆነና ዝግጅት የሚጠይቅ መሆኑን የጠቀሱት ዶክተር አረጋዊ የህወሓት አመራሮች ለህዝብ ሳይሆን ለራሳቸው ስልጣን ብቻ የሚያስቡ ናቸው ሲሉ ወቅሰዋቸዋል።
ምራጭ ህዝብን መመዝገብ፣ የምርጫ ሂደቶችን ማሳወቅ፣ ፖለቲካ ተፎካካሪ ድርጅቶች በነጻነት መንቀሳቀስ፣ ፕሮግራማቸው ማስተዋወቅ፣ ተቆጣጣሪ በቦታው ማስቀመጥ፣ ህዝቡም ራሱ ከአንዱ ፓርቲ ሌላው ፓርቲ የሚያቀርበው ፕሮግራሞችን ተወያይቶ አገናዝቦ ይሄ ይሻለኛል ብሎ አካሄድ አለበት። ምርጫ የሚያካሂዱ አካላት በየቦታው መመደብና ስራቸውንም በሚገባ አጠናቅቀው ማወቅ ይጠበቅባቸዋል። እንግዲህ ነጻና ፍትሐዊ አሳታፊ ዲሞክራሲያዊ ምርጫ ከተባለ እነዚህን ነገሮች ሁኔታዎችን ማሟላት አለባቸው። ይሄ ሳይሆን ነው የህወሓት አመራር ምርጫ አካሄዳለሁ እያለ እየተታጀፈ ያለው። ጥድፊያው እናውቀዋለን። ሚስጥሩ ምን መሰለሽ? ግርግር ለሌባ ይመቻል ይባል የለ እዚህ ግርግር ይቻላል ምናምን ተብሎ እነሱ ሌላ 5 ዓመት ለመቀጠል ያቀዱት እቅድ ነው። ሌላ ትርጉም የለው።
ምንድን ነው መፍትሄው ይላሉ ታዲያ ዶክተር አረጋይ?
መፍትሄው የፌዴራል መንግስት በህገ መንግስቱ መሰረት ኃላፊነት አለው። ኃላፊነቱ ከመከላከያ ኃይል ጀምሮ የፌዴራል ፖሊስ፣ የፌዴራል የጸጥታ ኃይሎች አሰማርቶ እነዚህ ህገ መንግስት የሚጥሱ ያሉ ኃይሎች ቁጥጥር ውስጥ ማስገባት ካለበት ይመስለኛል። እንግዲህ ይሄ የፌዴራል መንግስቱ ኃላፊነት ነው። አገሪቱን ሰላም ማስጠበቅ አለበት። ይሄ ማስታወስ የሚጠበቅብኝ ባይሆንም ደረግ ያለበት ምንድን ነው ላንቺ ግን እኔ መንግስት ቢሆን ኖሮ የፌዴራል መንግስት ቢሆን ኖሮ እንደዚህ ህገ መንግስት እየጣሱ ምን ወዳልሆነ አቅጣጫ እየቀሰቀሱ ለግጭት የሚዳረጉ ያሉ ኃይሎች ቁጥጥር ውስጥ ማስገባት ነው። ቁጥጥር ውስጥ አስገብቶ ህዝቡ ምርጫ ቦርዱና ህገ መንግስት በሚፈቅድለት መሰረት ምርጫው እንዲያካሄድ ሰላማዊ፣ ፍትሐዊ፣ አሳታፊ የሆነ ምርጫ እንዲሆን ነው።
በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ ከምርጫ ቦርድ እውቅና ውጪ ትግራይ ክልል በራሱ ምርጫ ማድረግ እንደማይችል ውሳኔ ማሳለፉ ይታወሳል። የክልሉ ገዢ ፓርቲ ህወሓት ምርጫውን አደርጋለሁ ብሏል። ይህንን ውሳኔውን በክልሉ የሚንቀሳቀሱት የተወሰኑ ፓርቲዎች ሲደግፉት፣ የተወሰኑት ደግሞ ተቃውመውታል። ህወሓት ምርጫው በኮሮና ቫይረስ ምክንያት እንዲራዘም መደረጉን አልቀበልም ካለ በኋላ በህገ መንግስቱ መሰረት ምርጫውን አካሄዳለሁ ካለ ከነሐሴ 15 በፊት ምርጫውን አካሄዶ መጨረስ አለበት። በዚህ ስሌት መሰረት የትግራይ ክልል ምርጫ ከሁለት ወር ከአስር ቀናት ያነሰ ጊዜ ብቻ የሚቀረው ይሆናል። በትላንትናው ለት ያነጋገርናቸው የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ምርጫው በተያዘለት የጊዜ ሰሌዳ መሰረት ይካሄዳል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የጉደር ፋጦ መስኖ ፕሮጀክት ግንባታ ከ10% በላይ መድረሱን በውሃ መስኖና ኤነርጂ ሚኒስቴር የመስኖ ልማት ኮሚሽን ምክትል ኮሚሽነር ኢንጂነር ሳሙኤል ሁሴን ገለጹ። የመስኖ ፕሮጀክቱ ግንባታ ሙሉ በሙሉ ሲጠናቀቅ ከ10,000 በላይ አባወራዎችን ተጠቃሚ ያደርጋል ብለዋል። የምዕራብ ሸዋ ዞን ግብርና ጽህፈት ቤት ኃላፊ የመስኖ ፕሮጀክቱ ግንባታ ሲጠናቀቅ ከዚህ ቀደም በአመት አንዴ ብቻ ይታረስ የነበረውን ወደ 2 እና 3 በማሳደግ የአርሶ አደሩን ተጠቃሚነት በመጨመር በኩል ከፍተኛ እገዛ ያደርጋል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል።
በኢትዮጵያ ውስጥ በመገንባት ላይ ካሉት 9 አዳዲስ እና ሰፋፊ የመስኖ ፕሮጀክቶች መካከል አንዱ በምዕራብ ሸዋ አምቦ አቅራቢያ የሚገኘው የጉደር ፋጦ የመስኖ ፕሮጀክት ግንባታ ነው። የዚህ ፕሮጀክት ግንባታ ባለፈው ዓመት የተጀመረ ሲሆን በአሁኑ ጊዜም ከ10% በላይ መድረሱን በውሃ መስኖና ኤነርጂ ሚኒስቴር የመስኖ ልማት ኮሚሽን ምክትል ኮሚሽነር ኢንጂነር ሳሙኤል ሁሴን ገልጸዋል። ለግንባታው ከ3,300,000,000 ብር በላይ የተመደበ ሲሆን በአሁኑ ጊዜ ስለሚገኝበት ሁኔታ በሚኒስቴር ሚኒስቴሩ የመስኖ ልማት ኮሚሽን ምክትል ኮሚሽነሩ ኢንጂነር ሳሙኤል ሁሴን እንዲያብራራሉ።
ሄክታር የሚያለማ መስኖ ልማት ነው። ከአስር ሺህ አባወራ በላይ ተጠቃሚ የሚያደርግ ግድብ ነው። ግድቡ የ40 ሜትር ከፍታ ያለው እና ወደ 300 ሜትር ርዝመት ያለው ወደ 58 ኪዩቢክ ሚሊየን ውሃ መሸከም የሚችል ግድብ ስራ ነው። ፕሮጀክቱ በአጠቃላይ በአሁኑ ሰዓት ወደ 10.5% ላይ ያለው በጥሩ ሁኔታ ሄደ ያለበት ሁኔታ ነው ያለው። ከሁለት ዓመት በኋላ ፕሮጀክቱ እናጠናቅቃለን ብለን በሶስት ዓመት ክል እየሰራን ያለንበት ፕሮጀክት ነው።
በኦሮሚያ ውስጥ ባለፉት ሁለት ዓመታት ግንባታቸው ከተጀመሩት መካከል የወልመልና ጨርጨር መስኖ ፕሮጀክቶች ጥቂቶቹ ሲሆኑ በመላው አገሪቱ በግንባታ ላይ የሚገኙ የመስኖ ልማት ስራዎች ጥሩ በሚባል ደረጃ ላይ ናቸው ብለዋል ኮሚሽነሩ።
ሌሎች ፕሮጀክቶችም በመላው ኢትዮጵያ ውስጥ እየተሰሩ ያሉ ፕሮጀክቶች አሉ። አዳዲሶች መካከል ለማንሳት አሁን ሌላኛው ሩቅ በአማራ ክልል እየተሰራ ያለ አለ። የአጅማ ጫጫ ፕሮጀክት በሂደት ላይ ወደ ልማት እየገባ ያለ። በደቡብ የሀገራችን ክልልም የካሊፒዶ መስኖ ልማት የሚባል አለ። እሱ ወደ ስራ የተገባበት ሁኔታ አለ። ተጨማሪም በኦሮሚያ ውስጥ ወልመልና ጨልጨል መስኖ ልማት ፕሮጀክቶች አሉ። እነኚህ ለምሳሌ ያህል የጠቀስኳቸው ናቸው። በመላው የሀገራችን ክፍል በአፋርም የዱፍቲ መስኖ ጥገና ዳይክ ጥገና ስራ እየተሰራ ያለበት ሁኔታ ነው።
ነባር ከሚባሉ ፕሮጀክቶች መካከል ግንባታው ለአስር ዓመት ገደማ መጓተቱ የሚገለጸው የአርጆ ዲዴሳ መስኖ ልማት አንዱ ነው። ግንባታው የተጓተተበትን ምክንያት አብራርተዋል ኢንጂነር ሳሙኤል። ተመሳሳይ መዘግየቶች በሌሎች የመስኖ ልማት ስራዎች እንዳይኖሩም እንደተሰራ ገልጸዋል።
ዝም ላለ ጊዜ የዘገየው ከሌሎች ፕሮጀክቶች ሁሉ የአርጆ ዲዴሳ ፕሮጀክት በ2003 ዓ.ም የተጀመረው ዝም ላለ ጊዜ ዘግይቷል። ሌሎችን ፕሮጀክቶች የዘገዩ ፕሮጀክቶች አሉ። ካዛ የዛሬ ማሜዴ በትግራይ ክልል የሚገኝ ፕሮጀክት ባለፉት ዓመታት ጀምሮ የዘገዩ ፕሮጀክቶች ናቸው። በአጠቃላይ የእነኝህ ፕሮጀክቶች የመዘግየት ዋናው ምክንያት አቅም አስፈጸም አቅም ጋር ተቋማዊ አቅም ጋር ተያያዥነት ያላቸው ነገሮች ናቸው። ተቋማዊ አቅም ስንል በዚህ በውሃ ሴክተር ውስጥ የሚሰሩ የመንግስት መስሪያ ቤቶች፣ የመንግስት የልማት ድርጅቶች፣ የንግድ ድርጅቶች ሊሆኑ ይችላሉ። ኢቨን እስከ ወተር ዩዘር አሶሲሽን ድረስ ያለው ተቋማዊ በዚህ በወተር ሴክተር ውስጥ ደካማ ከመሆን ጋር ተያያዥነት ያለው መሆኑ ነው። ሌላው በመስኩ የሰለጠነ የሰው ኃይል በሚገባው በዚህ ልምድ ያዳበረ ባለሙያ ባለመኖሩ ስራዎች የመዘግየት ሁኔታዎች አሉ። አቅም ማነስ ጋር ተያይዞ ያለ የዲዛይን ችግሮች፣ ተያያዥነት ያላቸው ጉዳዮች በብዛት በፕሮጀክቶቹ ላይ ያጋጠሙ ነገሮች ናቸው። የማህበራዊ ችግሮችም አንዳንድ ፕሮጀክቶች ላይ ያሉበት ሁኔታ አለ። አጠቃላይ ግን እነ ችግሮች በተለይ አንተ ካነሳው ከአርጅለቴሳ ጋር ተያይዞ ያለው ሙሉ ለሙሉ ፈተን በአግባቡ ስራው እየተሰራ ያለበት እና በአሁኑ ሰዓት ወደ 80.5% ላይ የደረሰበት ሁኔታ ነው ያለው።
በግንባታ ላይ ካሉ የመስኖ ልማት ፕሮጀክቶች በተጨማሪ ሶስት አዳዲስ የመስኖ ልማት ስራን ለመፈጸም ሚኒስቴሩ ግንባታውን ከሚያከናውኑ የስራ ተቋራጮች ጋር ውል መፈጸሙን ገልጸዋል ኮሚሽነሩ። አቶ ከበደ ደበሎ የምዕራብ ሸዋ ዞን ግብርና ጽህፈት ቤት ኃላፊ ናቸው። የጉደር ፋጦ የመስኖ ፕሮጀክት ሲጠናቀቅ የቶኬ ኩታይና ድሬንጭኒ ወረዳዎች አርሶ አደሮችን ተጠቃሚ እንደሚያደርግ ተናግረዋል። ከቀድሞ የግብርና አሰራር ልማድም አርሶ አደሮችን በማላቀቅ በአመት ሁለቴና ሶስቴ እያመረቱ ተጠቃሚ እንዲሆኑ ያደርጋቸዋል ብለዋል አቶ ከበደ።
ድሬንጅና ቶኬ ኩታይ ነው። እዚህ አካባቢ ላይ በመጀመሪያ ዙር ወደ 3000 አርሶ አደር በላይ ነው ከዚህ ላይ ከሚያገኘ ተብሎ የምንጠብቀው። ፕሮጀክቱም ከተቀመጠበት ጊዜ ጀምሮ በአግባቡ ስራውን ጀምረዋል። በፍጥነትም እያከናወነ ነው ያለው። በዛም እንግዲህ ለአዲስ አበባ ቅርብ ከመሆናችን አኳያ አርሶ አደሩ የተለያየ አትክልትና ፍራፍሬ በማምረት ለገበያ ማቅረብ ይችላል። ከዚህም የተሻለ ጥቅም ሊያገኝ ይችላል ብለን ነው የምንገምተው። አብዛኛውን ስራ መስራት ያለብን የግድ ዝናብን ብቻ ጠብቀን አይደለም። ዘመናዊ መስኖዎችን፣ ግድቦችን መሸለም በመስኖና በሞተር ፓምፕ በባህላዊ ሪጌሽን በመጠቀም ነው ምርትና ምርታማነት መጨመር የምንችለው። ያም አርሶ አደሩ ያለ ስጋት ከበጋ ላመርትበት ይችላል። ከዚህ ግሽን ተጠቃሚ ይሆናል ብለን እንጠብቃለን።
ከቶኬ ኩታይ ወረዳ አርሶ አደሮች መካከል የመልኬ ቀበሌ ነዋሪ አቶ በቀለ ድሮ የፋጦ ወንዝ ከዚህ ቀደም ምንም አገልግሎት ሳይሰጠን በመቆየቱ ተቆጭተናል ይላሉ። ግንባታው ሲጠናቀቅም ቁጭታቸውን በስራ ለመወጣት እንደተዘጋጁ እንዲህ ገልጸዋል።
ከዚህ ቀደም ይህ ውሃ ምንም ጥቅም ሳይሰጥ ቆይተዋልና ዝም ብሎ ሸለቆ ለሸለቆ እየሄደ ምንም ሳይሰጠን ያው ከብቶች እየወረዱ ይስጠጡ ነበረ እና መንግስት አይቶ ይሄ ወንዝ ለህዝብ ይጠቅማል ብሎ ሊገድብ አስቧልና ከተገደበ እኛን ይጠቅማል። ከዚህ በፊት አንድ ጊዜ ነው የምናስበው፣ በዝናብ ብቻ በአመት አንድ ጊዜ ነው የምናገኘው። ይህ ወንዝ ከተገደበ ልማት ከሆነ በአመት ሶስት ጊዜ ልንጠቀምበት እንችላለን በመስኖ።
የመስኖ ልማት ኮሚሽኑ ግንባታውን ከሁለት እስከ ሶስት ዓመት ዓመታት ውስጥ አጠናቀቃለሁ ሲል ማቀዱን አስታውቋል። የፋጦ ጉደር የመስኖ ፕሮጀክት ግንባታን ባለፈው ዓመት ግንቦት ወር ውስጥ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና የመስኖ ውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ እንዳስጀመሩት ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች ዝግጅቶቻችንን በዌብሳይታችን መከታተል ከፈለጋችሁ amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic፣ በትዊተርም እንዲሁ #voaamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ደግሞ voa.hor.mobi ላይ ስርጭቶቻችንን ማግኘት ትችላላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። መሰረታዊ የኑሮ አገልግሎቶችን የማያገኙና ስር በሰደደ ድህነት ውስጥ የሚኖሩ የህብረተሰብ ክፍሎች ለኮሮና ቫይረስና ከወረርሽኙ ጋር ተያይዘው ለሚመጡ ጉዳቶች በከፍተኛ ሁኔታ ተጋላጭ መሆናቸውን በእንግሊዝ ሀገር የሚገኘው ኢምፔሪያል ኮሌጅ ያካሄደው ጥናት ያሳያል። ሄነሪ ሪጅዌል ከለንደን ያሰናዳውን ዘገባ ስመኝሽ ቆየ ታቀርባለች።
የኮሮና ቫይረስ ወረርሽኝ በተለይ እንደ ህንድና ናይጄሪያ ባሉ ታዳጊ ሀገራትና ዝቅተኛ ገቢ ባላቸው ማህበረሰቦች ውስጥ በከፍተኛ ፍጥነት እየተስፋፋ ነው። እንግሊዝ ውስጥ በሚገኘው ኢምፔሪያል ኮሌጅ ውስጥ ጥናት አጥኚ የሆኑት ፒተር ዊንስኪል እንደሚያስረዱት በማህበረሰብ የጤና ሁኔታ ላይ የሚታዩ ልዩነቶች አንደኛው ማህበረሰብ ከሌላኛው ለቫይረሱ የበለጠ ተጋላጭ መሆናቸውን ማመልከቻ ነው ይላሉ።
So from just three factors alone, that is the ability availability of
hand የመታጠቢያ ውሃ አቅርቦት፣ ከቤት ሆኖ መስራት መቻልና ሆስፒታል በአቅራቢያ መኖር። እነዚህ ሶስት መሰረታዊ ነጥቦችን ወስደን በከፍተኛ ድህነት ውስጥ የሚኖሩ ማህበረሰቦችንና ሀብታም የሚባሉ ማህበረሰቦችን ስናነጻጽር በድህነት ውስጥ የሚኖሩት በተለይ አፋጣኝ የህክምና አገልግሎት የሚያገኙበት የጤና ተቋም በአቅራቢያቸው ከሌለ በኮቪድ-19 የመሞት እድላቸው 32% ከፍ ያለ ነው።
ብዙዎቹ በዝቅተኛ ገቢ የሚተዳደሩ ማህበረሰቦች ውስጥ ቁጥራቸው የበዛ የቤተሰብ አባላት በተፋፈጉ መኖሪያ ቤቶች ውስጥ ይኖራሉ። ይህ ደግሞ አካላዊ መራራቅን ተግባራዊ ለማድረግና በተለይ እድሜያቸው የገፉ ሰዎችን ከበሽታው ለመጠበቅ የሚደረገውን ጥረት አዳጋች አድርጓል። ከዚህ ጋር ተያይዞ የኮሮና ቫይረስን ለመከላከል የተጣሉ የእንቅስቃሴ ገደቦች ሌላው ህብረተሰቡ ላይ ያልተመጣጠነ ተጽዕኖ ከሚያደርሱ ቀጥተኛ ያልሆኑ ጫናዎች መሃል አንዱ መሆኑን ጥናታቸው እንደሚጠቁም ዊንስኪል ያስረዳሉ።
There is an overlap in the potential timing of lockdowns in these areas.
አንዳንድ ቦታዎች ላይ ይህ የእንቅስቃሴ ገደብ የተጣለበት ጊዜ በርሻ የሚተዳደሩ ሰዎች በዋናነት ለምግብ የሚውሉ ሰብሎችን ከሚዘሩበት ወይንም ከሚሰበስቡበት ጋር ይጋጫል። እነዚህ ሰዎች ደግሞ በአብዛኛው የሚመገቡት ራሳቸው ያበቀሉትን ምግብ በመሆኑ ለምግብ እጥረት የተጋለጡ እንደሆነ የሰበሰብናቸው መረጃዎች ያሳያሉ።
ዊንስኪል ጨምረው በኮቪድ-19 ምክንያት ለሌሎች በሽታዎች ይደረጉ የነበሩ ክትትሎች መቀነሳቸው ዝቅተኛ ኑሮ ላይ የሚኖሩ ማህበረሰቦችን ለተጨማሪ ጉዳት ያጋለጣቸው መሆኑንም ይናገራሉ።
HIV, TB and malaria related deaths.
ለሚቀጥሉት 5 ዓመታት HIV, TB እና ከወባ ጋር የተያያዙ በሽታዎች ተደራራቢ የኑሮ ጫና ባለባቸው አካባቢዎች እንደቀደም ተከትላቸው በ10፣ 20ና 36% ጭማሪ ሊያሳዩ ይችላሉ።
በህብረተሰቡ ውስጥ የሚታየው የኑሮ መጠን መለያየት በድህነት አረንቋ ውስጥ የሚኖሩ ሰዎች ራሳቸውን ከወረርሽኙ ለመከላከል የሚያስችል በቂ አቅም እንደሌላቸው የሚያሳይ መሆኑን የጥናቱ አቅራቢዎች ጠቁመዋል። በዚህም ምክንያት መንግስታት የእጅ መታጠቢያ ውሃና መሰረታዊ የጤና አገልግሎት አቅርቦትን በማሻሻል ላይ አተኩረው እንዲሰሩ ይመክራሉ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በሰሜን ሸዋ ደራ ወረዳ ባለፈው ሳምንት ውስጥ መንግስት ኦነግ ሸኔ ብሎ የሚጠራቸውን ሸማቂዎችን ከመደገፍ ጋር ተያይዞ አንድ ግለሰብ ተገደለ ሲሉ ከቤተሰብ መካከል ለአሜሪካ ድምጽ ገልጸዋል። በሰሜን ሸዋ ደገም ወረዳም ያንድ አርሶ አደር ቤት በመንግስት የጸጥታ ኃይሎች መቃጠሉን የተናገሩም አንድ ቤተሰብ አሉ። ሌላ ስለሁኔታው እንደሚያውቁ የገለጹልን ግለሰብ ደግሞ ጸጥታ አስከባሪዎች ብቻ ቤት አቃጥሉም ሽፍቶችም ድርጊቱን ይፈጽማሉ ብለዋል። የወረዳዎቹና ዞን ፖሊስና አስተዳደር ኃላፊዎች ድርጊቱን የመንግስት ጸጥታ አስከባሪዎች አልፈጸሙትም ሲሉ አስተባብለዋል። ይልቁንስ ድርጊቱን የሚፈጽመው ኦነግ ሸኔ የሚባል ሽፍታ ነው ብለዋል። አጎር መልካ ተጨማሪውን ይዟል።
አቶ ኢሴራ የለ የሰሜን ሸዋ ዞን ደገም ወረዳ ነዋሪ መሆናቸውን ይናገራሉ። እርሳቸው በኦሮሚያ ልዩ ኃይል ፖሊሶች ተገደለብኝ የሚሉት ወንድማቸው ኡርጌሳ የለ የሁለት ልጆች አባትና የቤተሰብ አስተዳዳሪ መሆኑን ይናገራሉ። በወረዳው በጫካ ታጥቀው የሚንቀሳቀሱ ሸማቂዎችን ተደግፋለ ብለው በተደጋጋሚ ሲያስሩት ነበር ያሉት አቶ ኢሴራ እስርን ለመሸሽ ጉንደመስቀል ወደሚባለው ከተማ ሄዶ መኖር ከጀመረ ጥቂት ወራት ተቆጥሯል። በሰኔ 4 2012 ዓ.ም በደራ ወረዳ ጉንደ መስቀል ከተማ ባሰቃቂ ሁኔታ ተገደለ ሲሉ እንዲያብራራሉ። ወንድሜ በደገማ ሊዶሮ ነው ተወልዶ ያደገው። ሸማቂዎቹን ተደግፋል በማለት በተደጋጋሚ ሲያስሩት ነበር። ሁለት ልጆቹን ትቶ ወደ ደራ ጉንደ መስቀል ሄደውም ይህንን እስር ለመሸሽ ከወራት በፊት ነበር። በጉንደ መስቀልም በቀን ስራ እየኖረ ነበር። ባለፈው ሳምንት ውስጥ ቡና በመጠጣት ላይ ያለ የመንግስት ጸጥታ ኃይሎች እንደወሰዱት አብረውት የነበሩ ሰዎች ነግረውኛል። በሰኔ 4 ባሰቃቂ ሁኔታ ወንድሜ ተገሎ ውጪ ላይ እንደተጣለ ደውለው ነገሩኝ። እዛ ስንደርስ ቀድሞ ተቀብሮ ስለነበር ጉንደመስቀል ሄደን እርማችንን አወጣን። የኦሮሚያ ልዩ ኃይል ፖሊሶች ወንድማቸውን ስለመግደላቸው ማስረጃ እንዳላቸው ተጠይቀው በስፍራው አብረው ቡና በመጠጣት ላይ የነበሩ ሰዎች በፖሊሶቹ ተይዞ ነበር ካሉት ውጪ ሌላ ማስረጃ እንደሌላቸው ተናግረዋል። የጉንደመስቀል ከተማ ፖሊስ ኃላፊ ኮማንደር ጌታቸው የመንግስት ጸጥታ ኃይሎች የህብረተሰቡን ሰላም ያስከብራሉ እንጂ ንጹህ ሰው አይገሉም ሲሉ ይህንን ክስ አስተባብለውታል። በተባለው ግድያ ዙሪያ ፖሊስ ምርመራ እያደረገ ከመሆኑ ውጪ ምንም ማለት አለመፈለጋቸውን ገልጸዋል። በዛው በሰሜን ሸዋ ደገም ወረዳ አሊዶሮ ቀበሌ ባለፈው እሁድ የኦሮሚያ ልዩ ኃይል ፖሊሶች በጫካ ውስጥ ከሸማቂዎች ጋር የሚንቀሳቀሰውን ልጃችሁን አምጡ በማለት የአባቴን ቤት አቃጠሉ ይላል ገዳ ሲዩም። ልጃችሁ በጫካ ውስጥ ታጥቀው ከሚንቀሳቀሱት ጋር ነው አምጡ እያሉን ይጨቀጭቁን ነበር። ልጃችን የት እንዳለ አናውቅም። እንደማንኛውም ሰው ወደ ዩኒቨርሲቲ ልከነው በዛው ሳይመለስ ቀረ። እናም የመንግስት ጸጥታ ኃይሎች ባለፈው እሁድ ጠዋት መጥተው ሁሉንም የቤተሰብ አባላት ከቤት ካስወጡ በኋላ ቤታችንን በእሳት አጋዩት። የ12 ዓመት እህቱን ጨምሮ 30 የሚሆኑ የመንደሩን ሰዎች አሰሯቸው ሲል ተናግሯል አቶ ገዳ። የ70 ዓመት አዛውንት አባቱም በድንጋጤ ከአካባቢው መሰወራቸውንና የት እንዳሉ እንደማያውቁም ገልጿል። በዚህ ጉዳይ ዙሪያ ተጨማሪ መረጃ ለማግኘት የቅርብ ጎረቤት በስልክ አግኝተን ለማናገር ያደረግነው ሙከራ አልተሳካም። የደገም ወረዳ አስተዳዳሪ አቶ ጌቱ ተፈሪ የአርሶ አደሩን ቤት ያቃጠሉት በጫካ ታጥቀው የሚንቀሳቀሱ ኦነግ ሸኔ የሚባሉ ቡድኖች ናቸው ይላሉ። የጸጥታ አካላት ወደ ህብረተሰቡ ሲሄዱ ቤቱን ለማቃጠል ሳይሆን ህብረተሰቡን ከጠላት ለመከላከል ነው። በአሁኑ ጊዜ እንደ ወረዳችን ተጨባጭ ሁኔታ ታጥቆ የሚንቀሳቀስ ኦነግ ሸኔ ነው። ብዙ ሰዎችም እየገደሉ ነው። ቤትም የሚያቃጥሉት እነሱ ናቸው። ይህ ድርጊት ከጸጥታ መዋቅራችን ጋር የሚገናኝ አይደለም። የታሰሩ ሰዎች እንዳሉ ስለተነሳው ቅሬታም የታሰረ ሰው የለም ሲሉ አስተባብለዋል ኃላፊው። በዚህ ጉዳይ ዙሪያ ተጨማሪ ማብራሪያ የሰጡት የሰሜን ሸዋ ዞን ፖሊስ መምሪያ ኃላፊ ኮማንደር ታሪኩ ድርበባ የመንግስት ጸጥታ ኃይሎች የአርሶ አደሩን ቤት አያቃጥሉም ሲሉ አስተባብለዋል። ይህ የሸኔ ሴራ ነው ብለዋል። መንግስት የአርሶ አደር ቤት የሚያቃጥል ፖሊስ የለውም፣ ለስራም አያሰማራም ሲሉ ተናግረዋል ኃላፊው። ነገር ግን በደገማ ሊዶሮ በሚባል ቀበሌ አንድ የሳር ጎጆ ስለመቃጠሉ መረጃ ደርሶን ስለ ሁኔታው እያጣራ ነው ብለዋል። ከቅርብ ጊዜ ወዲህ ሽፍቶች ንጹሐን ዜጎችን እየገደሉ በመንግስት ሰላም አስከባሪዎች ላይ እያላከኩ ነው ሲሉም አክለዋል ኮማንደር ድርበባ። እንደ ማሳያም የጠቀሱት አለ። በአካባቢያችን ሽፍታ ስለሚበዛ ጉዳዩን ለማረጋጋት እየተሰራ ያለ ስራ አለ። በነገራችን ላይ አንዳንድ ሰዎች ሽፍታ የገደለውንም የጸጥታ አካሉ ገደለ ማለት ጀምረዋል። ይህ ደግሞ የሸኔ ተግባር ነው። እዚህ አካባቢ ላይ ሸኔ እንቀሳቀሳል፣ ርምጃም እየተወሰደባቸው ነው። ለምሳሌ ባለፈው ጥቂት ሳምንታት ውስጥ በደብረ ሊባኖስ ውስጥ ፖሊስ ሰው እንደገደለ ሲናፈስ የነበረ ወሬ አለ። ነገር ግን ሲጣራ በአካባቢው መደበኛ ፖሊስም ሆነ ልዩ ኃይል እንዳልነበረ አረጋግጠናል። ከቤተሰብም አጣርተን ፖሊስ የቤተሰባቸውን አባል እንዳልገደለ በብዙሃን መገናኛ አስተላልፈናል። ከዚህ በበለጠ ሁኔታም ለጉዳዩ ትኩረት ሰጥተን እየሰራን ነው። በመንግስት በኩል በሸማቂዎች ላይ የሚቀርበውን ክስ በተመለከተ የሸማቂዎቹ አዛዦችን በስልክ አግኝተን ለመጠየቅ ያደረግነው ሙከራ አልተሳካም። በሰሜን ኦሮሚያ ይህ አይነት ክስ ያልተለመደ ቢሆንም በምዕራብና ደቡብ ኦሮሚያ ግን በሸማቂዎችና መንግስት ጸጥታ አስከባሪዎች መካከል በሚፈጠረው ግጭት በህብረተሰቡ ኑሮና ህይወት ላይ ስጋት መጋረጡን የየአካባቢዎቹ ነዋሪዎች ሲገልጹ እንደነበር ይታወሳል። በኢትዮጵያ ከሁለት ዓመት በፊት የመጣውን ለውጥ ተከትሎ በሰላማዊ መንገድ ለመታገል ወደ አገር ተመለሰው የኦሮሞ ነጻነት ግንባር ኦነግ ተገንጥለው ጫካ ውስጥ ታጥቀው በሚንቀሳቀሱ ሸማቂዎችና መንግስት መካከል እርቅ ለመፈጸም ጥረቶች ሲደረጉ ቢቆዩም እስካሁን አልተሳካም። መንግስት ከመንግስት ጸጥታ አስከባሪዎች ውጪ በአገሪቱ ውስጥ ታጥቆ የሚንቀሳቀስ በማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ጭምር ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ሲዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በኮሮና ቫይረስ ምክንያት በኢትዮጵያ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ ሊያድግ ይችላል ተብሏል። የኮሮና ቫይረስ ስርጭት አሁን ባለው መልኩ ከቀጠለ ኢትዮጵያ ውስጥ በአሁን ወቅት አስቸኳይ የምግብ እርዳታ ከሚያስፈልጋቸው 15 ሚሊዮን ሕዝብ በተጨማሪ ሌላ 15 ሚሊዮን ሕዝብ ለምግብ እጥረት ሊጋለጥ ይችላል ሲል የግብርና ሚኒስቴር አስታውቋል። የዓለም የምግብና እርሻ ድርጅት በበኩሉ በኢትዮጵያ ግብርና ላይ ተጽዕኖ እያሳደረ ካለው የአንበጣ መንጋና በተደጋጋሚ የሚከሰተው ድርቅ በተጨማሪ የኮሮና ቫይረስ መከሰት የግብርና ምርትን 30% ሊቀንስ ይችላል ሲል ያስጠነቅቃል። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስምንሽ የቆየ በተለያዩ አካባቢ የሚኖሩ አርሶ አደሮችንና የዘር አምራቾችንም አነጋግራለች። ዝርዝሩንም ታስደምጠናለች።
የኮሮና ቫይረስ ወረርሽኝ በአጭር ጊዜ ውስጥ የማይፈታ ከሆነና እየተባባሰ የሚሄድ ከሆነ ኢትዮጵያ ውስጥ ተጨማሪ 15 ሚሊዮን ሕዝብ የምግብ ዋስትና ችግር ላይ ሊወድቅ ይችላል ሲሉ በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ዴኤታ አቶ ሳኒ ረዲ ለቪኦኤ ገለጹ። በአየር ንብረት መዛባት፣ የዘመናዊ አስተራረስ ዘዴዎች አለመኖር፣ ግብርናው በመስኖ ላይ የተመሰረተ ባለመሆኑና በአንበጣ መንጋ ወረርሽኞች ምክንያት በአሁኑ ሰዓት ኢትዮጵያ ውስጥ 15 ሚሊዮን ለምግብ እጥረት የተጋለጡ ሰዎች እንዳሉ የገለጹት አቶ ሳኒ በኮሮና ቫይረስ መስፋፋት ምክንያት ተጨማሪ አደጋ ላይ የሚወድቁትን ህዝቦች ጨምሮ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ አድጎ ወደ 30 ሚሊዮን ከፍ ይላል የሚል ስጋት እንዳለ ጠቁመዋል።
ተባባሰ ደግሞ የሚሄድ ከሆነ ተባዘመ ጊዜ የሚወስድ ከሆነ 15 ሚሊዮን የሚዋክትና ብች ያለባቸው የእንሰት ክፍሎች አሉም። ተጨማሪ 15 ሚሊዮን የምግብ ዋስትና ያለው ህብረተሰብ ሊፈጠር ይችላል ብለን ከሚመለከታቸው አካላት ጋር ተጠናክረን እንሰራን ያለ ነው። በተለይም የአደጋ ስጋት ስራ አመራር ኮሚሽን ጋር በጥብቅ እንሰራን ያለ ነው።
አቶ ሳኒ አያይዘው የኮሮና ቫይረስ ከውጭ የሚገቡ የግብርና ምርት አቅርቦትና ስርጭት ላይም ተጽዕኖ ማሳደሩን ገልጸዋል። ኢትዮጵያ ለዚህ ዓመት የሚያስፈልጋትን 14 ሚሊዮን ኩንታል ማዳበሪያ መስከረም ላይ ግዢ ፈጽማ 12.5 ሚሊዮኑ ወደብ ላይ መድረሱንና 9.3 ሚሊዮኑ ደግሞ ሀገር ውስጥ መግባቱን የሚናገሩት ሚኒስቴር ዴኤታው በወረርሽኙ ምክንያት እንቅስቃሴዎች በመገደባቸው ምክንያት ወደብ ላይ የቀሩትንም ሆነ ሀገር ውስጥ የገቡትን ለማጓጓዝ የተፈጠረውን የመስተጓጎል ችግር ለመፍታት ከትራንስፖርት ሚኒስቴርና ከደረቅ ጭነት ማህበራት ጋር በመሆን እየሰራን ነው ብለዋል።
ማዳበሪያ ላይ ችግሩ ይፈታል ነው፣ ችግር አልተፈጠረም ሳይሆን ችግሩ ይፈታል ነው። የወገሩ ማዳበሪያ ማግኘት የሚገባው ሁኔታ ማዳበሪያ ሲያገኝ የሚቀርበት ሁኔታ እንዳይኖር ይችላሉ። ዘር ማግኘት የሚገባው ሁኔታ ዘር ሲያገኝ እንዳይቀር የሚያስችል ስራ ይፈልጋሉ። ይህንን መስራት ከቻለን ስቲል ዜሮ መርጃ ሳይሆን ከቶሎን እንቀንሳለን ትግል ያለው እንዳይሆን የሚያደርጋለ የሚል ድጋፍ ቀንጠን ይሰራል ያለ ነው። አሁን ያለው የኮቪድ-19 ተጽዕኖ ወይም ስርጭቱ ምን ሊሆን እንደሚችል ገና
በሌላ በኩል የኮሮና ቫይረስ ወረርሽኝ በኢትዮጵያ የግብርና ምርት አቅርቦትና ፍላጎት ላይ ያደረሰ ያለው ተጽዕኖ መታየት ጀምሯል ሲል በኢትዮጵያ የሚገኘው የዓለም የምግብና እርሻ ድርጅት ይገልጻል። የምግብና እርሻ ድርጅቱ የኢትዮጵያ ተወካይ ፋቱማ ሰይድ እንደገለጹልን ካለፈው ዓመት ሰኔ ወር ጀምሮ የሰብል ውጤቶችን እያጠቃ ከሚገኘው የአንበጣ መንጋና በተደጋጋሚ ኢትዮጵያ ውስጥ ከሚከሰተው ድርቅ ያላገገመው የግብርና ምርት በኮሮና ቫይረስ ምክንያት ዘንድሮ በ30% ሊቀንስ እንደሚችል ያብራራሉ።
What we assessed quickly so far the UN joint assessment what we have assessed as
የተባበሩት መንግስታት ድርጅት በጋራ ባደረግነው ጥናት የኮሮና ቫይረስ በሚያደርሰው ተጽዕኖ በተለይ አርሶ አደሩ የጥሬ ገንዘብ ወደሚያስገኙ ምርቶች ፊቱን ካዞረ የዘንድሮ የግብርና ምርት 30% ይቀንሳል ብለን ገምተናል። ኢትዮጵያ ሀገር ውስጥ ባለው የግብርና ምርት ግብአቶች ዝውውር ላይ ማዕቀብ አትጥልም። ዋናው ችግር ያለው ከውጭ የሚገቡ እንደ ማዳበሪያ የህል ተባይ ማጥፊያ ኬሚካሎች ላይ የማጓጓዝ ችግር መፈጠሩ ነው። ይሄ ደግሞ በመርት ሂደት ላይና በቀጣይም ህፃናትና በቀላሉ ለችግር ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ለሚፈጠረው የምግብ እጥረት ትልቅ አስተዋጽኦ ይኖረዋል።
ኢትዮጵያ በምግብ አቅርቦት ራስዋን የቻለች ሀገር ባለመሆኗ በየአመቱ 20 ሚሊዮን ኩንታል የሚሆን ስንዴ፣ ጥራጥሬና ዘይት ጨምሮ የተለያዩ የምግብ አይነቶችን ከውጭ ታስገባለች። እነዚህን የግብርና ግብአቶች ለማጓጓዝ ካጋጠመው መስተጓጎል ባለፈ ኮሮና ቫይረስ እስካሁን በግብርናው ላይ የከፋ ተጽዕኖ አላደረሰም የሚሉት አቶ ሳኒ ኢትዮጵያ ዘንድሮ ከውጭ ማስገባት የነበረባትና ያላስገባችው ምግብ የለም ይላሉ። በዚህ ጉዳይ ያነጋገርናቸው በኦሮሚያ ክልል ምስራቅ ዞን አድአ ወረዳ አርሶ አደር የሆኑት ገብሬ ዳዲ ዋቆዮ ወቅቱ የመኸር እርሻ የሚጀመርበት ጊዜ እንደመሆኑ ማረስ መጀመራቸውንና እስካሁን ባለው ሁኔታ የእርሻ ስራቸው አለማስተጓጎሉን ገልጸው ገበሬው በኮሮና ቫይረስ የሚያደርገው ጥንቃቄ አለመኖሩ ግን እንደሚያሰጋቸው ይናገራሉ።
ገበሬው ደረጃ አለ ኤክስቴንሽኖች አሉ ተምራሉ በተለያየ ሞባይል ሳይቀር ይሄው እንዲሁ ከታችን ይጠብቁ እንዲታጠቡ እንዲሁ ምንም ከጥታ ከማን ከሞባይል ይገኛል ከተለያየ ቦታ ከምናስም ይሄድ ይገኛል የሆነ ቦታ ስለሆነ የሄድንበት ቦታ ላይ መግለጫ ይሰጣል። ግን እንዳጠቃላይ ስናይ የተባለውን ያህል ግን ሰው እያደረገ አይደለም። ከዚህ የተነሳ በእርግጥ እንግዲህ አሁን ነጻ ነን ለማለት አልተመረመርንም። ተመርምረን ነጻ የወጣ ነገር የለም። አሁን ባለንበት ግን እንደ እኛ አካባቢ ያው ምንም የተፈጠረ ነገር የለም። ያው የኖርም ነው ያለ
ላለፉት 12 ዓመታት ዘር የማባዛትና በአማራ ክልል ለሚገኙ 28,000 ገበሬዎች የማከፋፈል ስራ የሚሰራው የባህር ዳር እርሻ አገልግሎት ባለቤት ይማም ተሰማ በበኩላቸው ኮሮና ወደ ሀገር ውስጥ የገባው የዘር ማባዛት ስራ አልቆ በሚሰራጭበት ወቅት በመሆኑ ግብርናው ላይ እስካሁን የጎላ ተጽዕኖ ባያደርስም ገበሬው ለበሽታው የሚያደርገው ጥንቃቄ ግን ብዙም አይደለም ይላሉ።
አርሶ አደሩ በኩል እውነቱን ለመናገር ብዙ ነገር አለ ማለት አንችልም። ያው እግዚአብሔር ይጠብቀን እንጂ እኛ እንዴት እንችላለን የሚል ሁኔታ ያለው እንጂ ያውቃል። ግን ነገሮችን ከአቅም በላይ እንደሆነ አርጎ ስለሚመለከት ጥንቃቄው ያን ያህል ነው ለማለት በእውነት አስደፍረኝም። ምክንያቱም አሁን ያየነው በተግባር በሞተር ብስክሌት ራቅ ካለ ቦታ ሲመጡ ሶስቱ በአንድ ሞተር ላይ የመምጣት ሁኔታ ይተናል። እኛ አሁን ሰሞኑን
የኮሮና ቫይረስ ከብዙ አቅጣጫ ፈተና የማያጣው የኢትዮጵያ ምግብ ምርትና አቅርቦት ላይ የደቀነውን ስጋት ለመታደግ አርሶ አደሩን በቫይረሱ ዙሪያ ግንዛቤ ከማስጨበጥ አንስቶ ቫይረሱ የከፋ ደረጃ ላይ ደርሶ ምግብ ከውጭ ማስገባት የማይቻልበት ሁኔታ ቢፈጠር እንኳን በሀገር ውስጥ ምርት የምግብ አቅርቦት ማረጋጋት የሚቻልባቸው መንገዶች እየተጠኑ መሆኑን አቶ ሳኒ ረዲ ገልጸዋል። የዓለም ምግብ ድርጅት በኮቪድ ወረርሽኝ ምክንያት በዓለም ላይ በረሃብ የሚጠቁ ሰዎችን ቁጥር ወደ 265 ሚሊዮን ሊደርስ እንደሚችልና በታዳጊ ሀገራት ጉዳቱ የበለጠ ሊሆን እንደሚችል ማስጠንቀቁ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ላደረሰችን ዘገባ እናመሰግናለን። ወደ መጨረሻው መሰናዶ እናልፋለን። የኮንጎ ዲሞክራሲያዊ ሪፐብሊክ ለአስረኛ ጊዜ ተከሰተውን የኢቦላ ወረርሽኝን ለማስቆም መቻሏን በይፋ አስታወቀች። የኢቦላ በሽታ ግጭት ባለበት የሀገሪቱ ክፍል ለሁለት ዓመታት ያህል ሲዛመት ቆይቷል። አንድ ከፍተኛ የዓለም አቀፍ ጤና ባለስልጣን ይህንን ዜና በመልካም የተቀበሉት ሲሆን ኢቦላን ለመከላከል የተደረገው ጥረት ኮሮና ቫይረስን ለመከላከል ለሚደረገው ጥረት ትልቅ ትምህርት ሊሆን ይችላል ማለታቸውን የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ታቀርባለች።
በኮንጎ ዲሞክራሲያዊ ሪፐብሊክ የምስራቃዊ ክፍል ለአስረኛ ጊዜ የገባው ኢቦላ ያበቃው ከሁለት ዓመታት በኋላ ሲሆን የ2300 ሰዎች ህይወት ጠፍቷል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ዛሬ አስታውቀዋል።
Today is a joyous occasion. I'm delighted to celebrate the end of the Ebola outbreak in the Eastern Democratic Republic of the Congo.
ዛሬ ደስ የሚል ቀን ነው። በኮንጎ ዲሞክራሲያዊ ሪፐብሊክ ደርሶ የነበረው የኢቦላ ወረርሽኝ ማብቃቱን ስገልጽ ደስታ ይሰማኛል። የኢቦላ በሽታን ለመቋቋም የተደረገው ጥረት ለሳይንስ ድል አስገኝቷል። እጅግ ውጤታማ የሆነው የክትባት መድኃኒት የኢቦላ ወረርሽኝን መዛመት እንዲያዘግም አድርጓል። ዓለም ለመጀመሪያ ጊዜ ህጋዊ ዕውቅና ያገኘ የኢቦላ ክትባት መድኃኒት ሊኖረው ችሏል። የኢቦላ በሽተኞች በጊዜ ህክምና ለማግኘት ከቻሉ ሞትን በከፍተኛ መጠን ሊቀንስ ይችላል።
በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ዶክተር ማትሺዲሶ ሙዬቲ ኢቦላ ሲያከትም ዓለም አቀፍ ወረርሽኝ ኮሮና ቫይረስ በአፍሪካ እየጨመረ መሄዱን ገልጸዋል። ኮንጎ በአሁኑ ወቅት 6000 የኮሮና ቫይረስ በሽተኞች እንዳሏት ታውቋል። ከአፍሪካ የበዙ የቫይረሱ በሽተኞች ባሏት ደቡብ አፍሪካ የበሽተኞቹ ብዛት ከ100,000 በላይ ደርሷል። አያይዘው ሙዬቲ አሁንም ቢሆን በሌሎች የኮንጎ ክፍሎች የኢቦላ በሽታ መኖሩን መግለጻቸው አልቀረም። ህዝቡ በሌሎች በሽታዎችም እንደሚሰቃይ ተቁመዋል።
The new Ebola outbreak in Bandaka in the Equatorial Province in the DRC along with measles outbreaks in the Central African Republic in Chad.
Bandaka እና Equator Province በተባሉት የኮንጎ ዲሞክራሲያዊ ሪፐብሊክ ክፍሎች አዲስ የኢቦላ በሽታ ገፍቷል። በኮንጎ በማዕከላዊ አፍሪካ ሪፐብሊክ በቻድ በደቡብ ሱዳን እና በሌሎችም አገሮች የኩፍኝ በሽታ ገብቷል። በደቡባዊ አፍሪካ ባሉት አንዳንድ አገሮች ደግሞ የወባ በሽታ በስቷል። ይህ የሚያሳየው ኮቪድ-19ን እየታገሉ ሌሎች በሰዎች ህይወት ላይ አደጋ የሚያደርሱ በሽታዎችን ለማከም የሚያስችሉ የጤና አገልግሎቶች መኖራቸውን ማረጋገጥ ግድ ይላል።
በአሁኑ ወቅት አፍሪካ ውስጥ ከ332,000 በላይ የኮቪድ-19 በሽተኞች መኖራቸውን 8700 የሚሆኑት ደግሞ ለህልፈት መዳረጋቸውን ሙያቴ ተናግረዋል።
One of the most important lessons that have been learned is the need to engage with, work with, enable communities to be knowledgeable.
ከተገኙት ወሳኝ ትምህርቶች አንዱ ማህበረሰቦች አስፈላጊውን እውቀት አግኝተው ሚና እንዲኖራቸው ማድረግ ግድ እንደሚል ነው። ከኢቦላ ወረርሽኝ ከተገኙ እጅግ ጠቃሚ ትምህርቶች አንዱ ይህ ይመስለኛል። ሁለተኛው ደግሞ ወረርሽኝ በተከሰተበት ሁኔታ እንዴት መፍትሄ አፍላቂ መሆን እንደሚቻል ትልቅ ትምህርት አግኝተናል። ሶስተኛ የጤና ስርዓቱን ችግር ተቋቁሞ የመውጣት አቅም እንዲኖረው አስፈላጊ መሆኑን ነው የተማርነው። ሌላው ከዚህ ሁሉ የተማርኩት ገና ወረርሽኝ ሳይገባ የጤና ስርዓቱን ማጠናከር እንደሚያስፈልግ ነው።
በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ዶክተር ማትሺዲሶ ሙዬቲ ኢቦላን ማከም ከተቻለ ሌሎች ወረርሽኞችንም ማጥፋት ይቻላል የሚል ተስፋ እንዳላቸው አስገንዝበዋል። ሆኖም ወሳኝ ሚና የሚጫወተው ሰፊው ህዝብ ነው። በአፍሪካም ሆነ በሌሎች የዓለም ክፍሎች ያሉት ሰዎች ሁሉ የአፍና የአፍንጫ መሸፈኛ ጭንብል ማድረግ፣ እጅ መታጠብና መጠንቀቅ ግድ ይላቸዋል በማለት መክረዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ተስፋ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ተናደሩ።